Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶው ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምን አመሻችሁ። በተለያዩ የኦሮሚያ ክልል ከተሞች የተጠራው የአምስት ቀናት የሥራ ማቆም አድማ ዛሬ መጀመሩ ተገልጿል። የዚህን ዜና ዝርዝር ከደረሰን በመግቢያችን ላይ ይዘን እንመለሳለን።
በጣሊያን ሮማ ከተማ በጥገኝነት የሚኖሩ ከ800 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን በጊዜያዊነት ከተሰጣቸው የመጠለያ ቦታ በጣሊያን ፖሊሶች ተገደው እንዲወጡ ተደርጓል።
ለሊት ሰው ከተኛ በኋላ በሄሊኮፕተር ወረዱ። የሁሉ ሰው ደግሞ በኃይል ዛ ስራዳ ላይ ዛ ፋልስ ላይ አወጡ ማለት ነው።
የጊዜያዊ መኖሪያ ቤት ሊቀመንበር አቶ አድሃኖም አደም ናቸው።
ለአራት አመታት በመኖሪያ ቤቱ ይኖሩ የነበሩ ነዋሪዎችም ለአምስት ቀናት መንገድ ላይ ወድቀው እንደሚገኙና መፍትሄ የሚሰጣቸውን በመጠባበቅ ላይ መሆናቸውን ጭምር ተናግረዋል።
ልጆቹ ደግሞ የሚሉት ከሶስት ወር በኋላ ብርድ ይመጣል፣ የት እንወድቃለን? ልክ አሁን እንዳደረጋችሁ እንደዚህ ቤት ስትጥሉን፣ አሁን ሙቀት ነው፣ የዛኔ ግን ብርድ ላይ እንዴት አድርገን ነው የምንተኛው?
ከነዋሪዎቹ አንዷ ህይወት ሰራዊትን ነበር ያዳመጣችሁት። ዝርዝሩን ይዘናል።
በሳውዲ በህገ ወጥና ህጋዊ የውጭ ሀገር ነዋሪዎች ላይ በወጡ ህጎች ዙሪያ የዘገብነውም አለ።
እንግዲህ ያለው ችግር በጣም ከፍተኛ ነው። ስለዚህ የኢትዮጵያ መንግስት ነው እንግዲህ ተስፋ የሚያደርገው እዚ ያለው የሆነ መስመር ከፍቶ ወደ ሀገሩ የሚገባበትን መንገድ ነው እየጠየቀ ያለው።
አቶ ሻውል ጌታውን በሳውዲ አረቢያ ሪያድ የማህበረሰብ መሪ ናቸው። ይዘናቸዋል።
ሌሎችም ዘገባዎች ይኖሩናል። ሰዓት ከበቃን ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ዜናዎቹን እናስደምጣችሁ ተመልሰን መተናል። በተለያዩ የኦሮሚያ ክልል ከተሞች የተጠራው የአምስት ቀናት የስራ ማቆም አድማ መጀመሩ ተገለጸ። በዚህ ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡ ተነግሯል። አድማው በአማራ ክልልም ውስጥ እየተካሄደ መሆኑ ታውቋል። የስራ ማቆም አድማው ዛሬ የተካሄደባቸው ናቸው ከተባሉት በርካታ የኦሮሚያ ከተሞች ጥቂቶቹን ለመጥቀስ ሀሮማያ፣ ጨለንቆ፣ ዳሊያ፣ ዶዶላ፣ አወዳይ፣ ቂልቱ፣ ካራ፣ ታጆ፣ አርሚሊቅሳ፣ ፊንጫ፣ ደምቢዶሎ፣ ጊምቢ፣ ፊቼና አምቦ ይገኙበታል። አድማጮች፣ የዚህ ዜና ዝርዝር ከደረሰልን በዛሬው ምሽት በሚኖረን ጊዜ ይዘን እንመለሳለን።
ስጋት ውስጥ የወደቀው የግብጽ እስላማዊ ህግ ዋናው ተቋም አልአዛር ዩኒቨርሲቲ እስላማዊ ግዛት፣ አልቃይዳና ሌሎች ነውጠኛ ቡድኖች ለሚከተሉት አምጽ ተቀናቃኝ እስልምና ዘመናዊ ለዘብተኛ ገጽታ ለመስጠት እየሰራ ነው። የዩኒቨርሲቲው የሃይማኖቶች ሊቃውንት ለዘብተኛ የእስልምና ተከታዮች ግድያና መጽ የሚሰብኩትን የሚፋለሙ ህግ ወይም ፋትዋ ለመቆጣጠር ነው የሚጥሩት። ኤድዋርድ ያሪን ከካይሮ ዘግቧል። ጊዜ ካለን ሙሉን ዝርዝር ይዘን እንመለሳለን።
የበጀት ቀውስ ቢከሰትም ይከሰት እንጂ ከሜክሲኮ ጋር በሚያዋስነው ድንበር ላይ በወሳኝነት አስፈላጊ የሆነውን አጥር ገነባለው ሲል በዘመቻ ወቅት የገባውትን ቃል ለማክበር ዝግጁ ነኝ ሲሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስታወቁ። የፌዴራል መንግስቱን መዝጋት ቢኖርብንም እንኳን አጥሩ ይገነባል ሲሉ ፕሬዝዳንቱ ትላንት ማክሰኞ ማታ አሪዞና ፊኒክስ ከተማ ባካሄዱት የምረጡኝ ዘመቻ የመሰለ ህዝባዊ ስብሰባ ላይ ተናግረዋል። አስከትለው ባለፈው ህዳር ድምጹን የሰጠኝ መራጭ የኢሚግሬሽን ቁጥጥር መርጧል ብለዋል። ለአጥር መገንቢያው የሚያስፈልገው ወጪ ግን በዩናይትድ ስቴትስ ኮንግረስ መፈቀድ ይኖርበታል። ምክር ቤቱ ደግሞ በመጪው ጥቅምት የሚጀምረውን የቀጣዩን እንደ አውሮፓውያን አቆጣጠር በ2018 ዓ.ም የበጀት ዓመት የሚያስፈልገውን ወጪ ምደባ ገና አላጠናቀቀም። ዲሞክራት የምክር ቤቱ አባላት የአጥሩን መገንባት ሀሳብ ይቃወማሉ። በዚህ ምክንያት ፕሬዚዳንቱ በትላንቱ ንግግራቸው እንደዚህ አደናቃፊ ናቸው ብለዋቸዋል።
በተባበሩት መንግስታት በረሃማነት እንዳይስፋፋ የሚሰራ ቢሮ ከዓለም አቀፍ መጪው ጊዜ ምክር ቤት ጋር በመተባበር ደረቃማ አካባቢን በማልማት ህዝቧ ምግብ ማምረት እንዲችሉ ፖሊሲ ነድፋ ተግብራለች በማለት የትግራይ ክልልን የወርቅ ሜዳሊያ መሸለሙን ገለጸ። የትግራይ ክልል ለዚህ ሽልማት የበቃቸው ለፍጻሜ ዙር እጩዎች ሆነው የቀረቡትን ብራዚል፣ ቻይና፣ አውስትራሊያ፣ ዮርዳኖስ እና ኒጀርን በማሸነፍ ነው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። በመግቢያው ላይ የገለጽነው በኦሮሚያ ክልል እየተደረገ ያለውን የሥራ ማቆም አድማ በተመለከተ ዘገባ ለማቅረብ ዘገባውን እየጠበቅን ነው። እንደደረሰን እናቀርባለን። አሁን ወደ ተከታዩ ዘገባችን ነው የምናልፈው። የሳውዲ አረቢያ መንግስት ህጋዊ መኖሪያና የሥራ ፈቃድ የሌላቸው ሀገሪቱን ለቀው እንዲወጡ ያስቀመጠውን የ90 ቀናት የጊዜ ገደብ በመጀመሪያ 30 ቀናት ሲጠናቀቅም ሌላ የ30 ቀናት የጊዜ ገደብ መስጠቱ ይታወሳል። በመጨረሻ በተጨመረው የጊዜ ገደብ ለመመለስ የሚመዘገበው ቁጥር ምን ያህል ነው ስንል ጠይቀናል። በተጨማሪም በቅርቡ በሳውዲ መንግስት የወጣው ህጋዊ ፈቃድ ባላቸው የውጭ ዜጎች ላይ በወጣው የወራዊ ክፍያን በተመለከተ ኢትዮጵያን በምን ሁኔታ ላይ እንደሚገኙ ሪያድ የሚገኘውን የኢትዮጵያ ማህበረሰብ መሪ አቶ ሻውል ጌታሁንን ጠይቀናል። መስታወት አራጋው ናት ያነጋገረቻቸው።
ሳይጀመር ነው ብዙ ሰዓት ያለፈው ማለት እኛ ዶክመንቱን እየሰጠን እነሱ ቪዛውን አልሰጡንም ነበረ። ግን አሁን ቪዛውን መስጠት ጀምረዋል። ኦልሬዲ እነዚህ ደግሞ የተቃጠለባቸውን ተከልክለን የነበርንም ተሰጡናል። ሄደዋል። አሁን አገር ቤት እንዲገቡ ተደርጓል። ትልቁ እንትን እሱ ነው። አሁን በ27 አካባቢ ልጆች የነበሩት አሁን እኛ ጋር ያሉት 2 ወይ 3 ልጆች ነው።
ምን ያህል ቀን ቀረው አሁን ከተጨመረው ተጨማሪ 30 ቀናት ውስጥ?
እኔ አሁን እነሱ ያንን የሚቆጥሩም አይመስለኝም። አሁን ባለው እንትን እንደሱማ ከሆነ ኮልሞስ አልቋል። አሁን ያስበዛ ከሆነ ግን እነሱ ቪዛ ስላልሰጡ የነበረው ዝም ብለው ነው ሰርቪስ ነው የቀጠሉት። አሁን
የሚመዘገቡ ቁጥር አሁን በቀን ምን ያህል ሰዎች ይመጣሉ?
ትንሽ ነው፣ ብዙ አይደለም። ቁጥራቸው ብዙ ከ200 የሚበልጥ ቁጥር እየመጣ አይደለም። አሁንም ቢሆን ያው ኤግዘስት አድርጓል ሰው ይመስለኛል። መሄድ የፈለገው ሰው ሄዷል። የቀረው ደግሞ ያው ወስኖ መሄድ ያልፈለገው ነው።
የሳውዲ አረቢያ መንግስትስ ምንም አዲስ ነገር ያለው ነገር የለም ማለት በዚህ በተጨማሪ 30 ቀናት መገባደድ ጋር ተያይዞ?
በአጠቃላይ ዜጎቻችሁ ጉዞ ሰነድ እንዲወስዱ አድርጉ። ቪዛ መስጠት በአንድ ቀን በሁለት ቀን ሊያልቅ የሚችል ነገር ነው። ግን ቅስቀሳችሁን ቀጥሉና ዜጎቻችሁ ቪዛ እንዲወስዱ፣ የወሰዱን ደግሞ ሀገሩን ለቀው እንዲወጡ አድርጉ የሚል በተደጋጋሚ የሚሰጡን አስተያየት አለ። ከዛ ውጭ ግን እናደርጋለን እዚህ ጋር ታቆማላችሁ ምናምን የሚል ነገር ግን እስካሁን ምንም ያለኝ ነገር የለም።
እንግዲህ ባለፈው ደግሞ ያወራንበት ሌላኛው ጉዳይ መኖሪያ ፈቃድ ያላቸው ህጋዊ የውጭ ሀገር ዜጎች ላይ የወጣው የዋጋ ወይም ወራዊ ክፍያ ተመድ ላይ በርካቶች ቅር ተሰኝተው ነበረ።
እሱ በጣም አቅደው አስበው ነው አይተው ያወጡት እቅዳቸው ነው። ሌላ መንገድ ነው እንጂ እነሱ ይተውታል ምናምን ይዛል ነገር እንኳን አሁን በጣም የለም። እነሱ አጠናክረው እየቀጠሉ ነው ያሉት። ያው እንግዲህ ህዝቡ ሌላ አማራጭ ነው መፈለግ ያለበት እንጂ ከዛ ውጭ የሚሆንበት አጋጣሚ እንኳን አሁን የለም። መክፈል የሚችለው እየከፈለ ነው። መክፈል ያልቻለውም እንግዲህ ሳይወድ በግድ ወደ ህገ ወጥነት እየሄደ ነው ያለ እና በዚህ መሀል ላይ አሁን ባለፈውም እንደነገርኩሽ ለኢትዮጵያ መንግስት አቤቱታ እያቀረብን ያለ ነው። አሁንም አንድ የተወሰነ ልዑክ ወደ ኢትዮጵያ ይሄዳል ሰሞኑ ኢትዮጵያ መንግስት ለመገናኘት እና እርዳታ ጥየቃ ማለት ነው። ህጉ ወጥቷል፣ ተግባራዊ ማድረግ ተጀምሯል። ምንም ወደኋላ የሚሉት ነገር የለም። ስለዚህ አሁንም ነገም መቼም ደጋግመን የምንጠይቀው የኢትዮጵያ መንግስት ዜጎቹን የሚታደግበትን መንገድ መፈለግ ይኖርበታል። ከዛ ውጭ ሌላ ምንም አማራጭ የለውም። አማራጩ በአንድ እጅ ላይ ያለ ነው። ከዛ ውጭ ያለው ነገር ሁሉ ከአቅም በላይ የሆነ ነገር ነው። ልጆች ትምህርት ቤት እየሄዱ አይደለም። ካልተመዘገብሽ እዚህ ሀገር ላይ ህጋዊ ካልሆንሽ ትምህርት ቤት መመዝገብ አትችይም። ሲስተሙ የማይቀበሉ እንግዲህ ያለው ችግር በጣም ከፍተኛ ነው። ስለዚህ የኢትዮጵያ መንግስት ነው እንግዲህ ተስፋ የሚያደርገው እዚ ያለ የሆነ መስመር ከፍቶ ወደ ሀገሩ የሚገባበትን መንገድ ነው እየጠየቀ ያለው።
እሺ፣ በጣም አመሰግናለሁ አቶ ሻውል። እሺ፣ መልካም
በተከታዩ ዘገባችን ደግሞ በጣሊያን ሮማ ከተማ በጥገኝነት የሚኖሩ ከ800 በላይ የኢትዮጵያውያንና ኤርትራውያን በጊዜያዊነት ከተሰጣቸው የመጠለያ ቦታ በጣሊያን ፖሊሶች ተገደው እንዲወጡ መደረጋቸውን ገለጹ። ቅዳሜ አጥቢያ ላይ በእንቅልፍ ላይ ሳሉ መሳሪያ በታጠቁ ፖሊሶች እየተዋከቡ ከጊዜያዊ መኖሪያቸው ከወጡ በኋላ አሁን የሚገኙት በዛው በሮማ ከተማ መንገድ ላይ መሆኑን ስደተኞቹ ለአሜሪካ ድምጽ ተናግረዋል። መስታወት አራጋው አነጋግራቸዋለች።
ከሌሊቱ 11 ሰዓት ተኩል በኢትዮጵያ ነው ተገደው ከተኙበት ተነስተው እንዲወጡ የተነገራቸው። ከ800 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን ለአራት ዓመታት ከሚኖሩበት ጊዜያዊ መጠለያ በታጠቁ የጣሊያን ፖሊሶች እየተዋከቡ እንዲወጡ በጩኸት ተነገራቸው። አድሃኖ ማደም ይህንን ጊዜያዊ መኖሪያ በሊቀመንበርነት ሲመራ ቆይቷል።
እንደ ተሮሪስት ነው ግሩፖች ናቸው ይሄ የጠጣ በጣም የሸግሩ ምናምን ያሉ አንድ ምንም አያውቁን ኮማንዶ ከናፖሊና ፍሬንዘ ይባል ቦታ አለ። ከዛ ሶስቱ 500 ኮማንዶ በሄሊኮፕተርና ምናምን አርገም እዛ አስመጡ ማለት ነው። ለሊት ሰው የተኛ በኋላ በሄሊኮፕተር ወረዱ። ይሄ ሁሉ ሰው ደግሞ በኃይል ዛ ስራዳ ላይ ዛ ስፓልት ላይ አወጡ ማለት ነው። ከዛ ካወጡ በኋላ ደግሞ እኛ ማኒፌስታሽን ወይ ደግሞ ሰላማዊ ሰልፍ አረግ ምንም መልስ አይሰጡም። ከኩምነ ጋር የኢንዳኮ ቢሮ ተነጋገርን ምንም ሶሉሽን የለም። ከሚኒስትሪ ተነጋገርን ምንም ሶሉሽን የለም።
ወደ ጣሊያን በስደት ከገቡ በኋላ መጠለያ በፍጥነት ባለማግኘታቸው ምክንያት ከበጎ አድራጎት ድርጅቶች ጋር በመሆን ይህንን መጠለያ ለተወሰነ ጊዜ እንዲኖሩበት እንዳስተካከሉና መኖር እንደጀመሩ ይገልጻል አቶ አድሃኖ።
እና ዶክመንት ተጠረጅና በኋላ ከካምፕ ውጡ ተባለ። እዛ ስትራዳ ላይ መተኛ ጀመርና ማለት ነው 2013። ከዛ ጠቅላላው አሁን 800 ሰው ይሆናል። እዛ አራት አመት ተቀመጥና ማለት ነው።
አራት አመት ተቀመጣችሁ?
አዎ።
እዛ ምንድነው መጠለያ ነው መኖሪያ ቤት ነው ምንድን ነበረ ቦታው?
መጀመርታው ኦፊስ ነው ነበረ። ኦፊስ ነበረ። 20 ሰው አንድ ባኞ እንዳጠቀም ምናምን እንደዚህ ኖር ነበርና ማለት ነው። ስታንዳርድ ላይፍ አይደለም ግን ኖርማል ላይፍ ነበር ነበርና ማለት ነው።
ሁላችሁም በሊቢያ የመጣችሁ ናችሁ? ከሊቢያ ሙዚቃኛ ነው።
ሁላችሁም አዚለ ፖለቲኮ ነው። የአምስት አመት ዶክመንት ሬሲደንስ ላይ የተሰጠው ማለት ነው።
የአውሮፓው ዩኒየንም ቢሆን ወይም የአውሮፓው ህብረትም ቢሆን በጣሊያን ስደተኞች የመኖሪያ እጥረትን በተመለከተ እያወቀ ምንም መፍትሄ አልሰጠንም። ለዚህም ነው አሁን ውጡ የተባልንበትን ቦታ ገብተን ስንኖር እስከ ዛሬዋ ድረስ ማንም ያልጠየቀን በማለት ይናገራሉ አቶ አድሃኖ።
ለመውጣት መኮሩ ዛሬ በጣም አደገኛ የሆነ ጉራ ነው ተፈጠረ ማለት ነው። ማለት እንደ ኩይናት ነው ተፈጠረ። እነሱም
ግጭት ተፈጠረ
ያል? አዎ አዎ፣ ግጭት ተፈጠረና አሁን ትንሽ
ከመንገድ ላይ ተነሱ ሲሏችሁ ነው? ከመንገድ ላይ ተነሱ ሲሏችሁ ከፖሊስ ጋር ነው ግጭት?
አዎ 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 አዎ፣ ከመንገድ ተነሱ ነው።
ከመንገድ ተነሱ ሲሏችሁ አንነሳም በማለት ግጭቱ ተፈጠረ?
አንነሳም ቤት ከተሰጠም አልና ቤት አዩ አሉ ቤት ወሰዱ። በዛ ሶሪ ሮማ ማለት ነው፣ ሩቅ ነው ከሮማ። እዛ ያለው ሰው 600 700 ነው ይሆናል። ቤት የተገኘ ደግሞ 80 ብቻ ነው። 80 ደግሞ አንድ ክፍል 2 ሜትሮ በ3 ሜትሮ አራት ሰው መተኛ ያለው ማለት ነው። ይሄ ደግሞ ሪጀክት አርግና አይንቀበልም አልና ማለት ነው። አሁን ሲቲዌስቲኑ እንደዚህ ነው ይመስላል። አሁን የቀጠለ ነው።
እመቤት መስፍን በዚህ ጊዜያዊ የመኖሪያ ቦታ ለአራት አመታት ኖራለች። ከተፈናቀሉት ስደተኞች መካከልም አንዷ ናት። ስለዛሬ ሁኔታው ታስረዳናለች።
ይኸውልሽ ሪፊጂያትና እዚህ ደግሞ ስራ የሌላቸው በስራ ኮንትራት የመጡ ማለት ነው። እነሱ እዚህ የቤትና መኖሪያ ቤት ስለሌላቸው እዚህ የተቀበሏቸው ናቸው ብዙዎቹ ሪፊጂያቶና እነሱ የአኩፓሲዮን የሚባል ድሮ ቆሞ በታክስ የተያዘ ቤት ነበር እና እዛ ውስጥ ገብተው ይኖሩ ነበር ለአራት አመት ያህል።
ማን የፈቀደላቸው እዛ እንዲኖሩ?
አንድ ሶሻል ምንድን ናቸው ኮርዲናሜንቶ ቢፒኤም የሚባሉ የሆነ ፓርቲ አሉ። ይሄን ነገር የሚያደርጉ ለችግርተኛ ማደሪያ ለሌለው ሰው ኮምፒውተር ላይ ያየውና ታክስ ያልተከፈለበት ቤት መንግስት በእዳ የያዘው ለ10 አመት ለ11 አመት ተዘግቶ የተቀመጠ ቤት እና እሱን የሰብሩና ጣሊያኖቹ ናፖሊታናቸው እዚህ ግቡ በቃ መንግስት ድምጻቸውን እንዲያዳምጣችሁ ማድረስ ከምታገኙ ይባላል። ሰው ደግሞ እዛ ይወልዳል ይኖራል ህይወቱን ይጀምራል። አሁን ባለቤቱ በፍርድ ቤት ተከራክሮ ባለ ንብረት ነኝ ባዩ ሲመጣ የጣሊያን መንግስት ደግሞ ቦታ ሳይሰጥ መኝታ ማረፊያ ምናምን ሳይሰጥ ሁሉ ወደ 850 ህዝብ ነው ያለው ኤርትራ ማጆር ፓርቲ ኤርትራዊ ነው እና ኢትዮጵያዊ እና አውጥቶ በቃ መንገር ላይ ጣላቸው
እና አሁን ሁሉ መንገር ላይ ነው ያለው
አው ሁሉም ጫለ እርጉዞችና ህፃናቶች 5 ቀን ሙሉ ላይ ፎቃሉ ልጆቻቸውን ይዘው ወደ ውጭ አይወጡም እዛው ላይ ነው ያሉት ባሎቻቸው አሮጊቶች ምናምን ወደ 150 ሰው ላይ ፎቃሉ
ለህገ ወጥ አዘዋዋሪዎች ገንዘብ ከፍላ በሌላ ሀገር ዞሬ ነው ጣሊያን የገባሁት ትንሽ ትንሽ እሰራ ነበር በማለት ነው ንግግሯን የጀመረችው ህይወት ሰራው ትባላለች ከተፈናቀሉት መካከል አንዷ ናት
ብለዋልና ሪፊጂያት ይናሹ ብላሹ ተቀብላችሁናል በህጋዊ መንገድ በተቻለ መጠን ባካችሁ ልጆቻችሁ ለልጆቻችሁ ቤት ስጡ
ያሉ
ፖሊሶች መጡ ተጨቀጨቁና እንትን አላቸው ሁለት ሰዎች ሲጠቋቸው ልጅ በሽተኛ አሮጊት ናምላለበት 60 የሚሆኑት ሴቶች ማለት ነው ወርጉዞች ማለት ነው ባለሶች ማለት እነሱ ምን አሏቸው የሆነ መቀመጫ በታም 3 ወር እንስጣችሁ እንደገና ደጅ ደግሞ መሬት ላይ የተነሱት ግዛፎች ለተኙት ደግሞ 80 ሰዎች ደግሞ ሌላ ቦታ አንድ ክፍል ለስድስት ለስድስት አሉ ግን ኪችን የለውም ኦኬ ባኞ አላቸው ኪችን የለም ራሳቸው አንኩክ ድፉድ የበለ እንዲቀጥሉ ማለት ነው ግን ያም ሶስት ወር ነው ሰልሽ ነው ልጆቹ ደግሞ የሚሉት ከሶስት ወር በኋላ ብርድ ይመጣል የት እንወድቃለን ልክ አሁን እንዳረጋችሁ እንደዚህ ደጅ ስትጥሉን አሁን ሙቀት ነው የዛኔ ግን ብርድ ላይ እንዴት አድርገን ነው የምንተኛው ስለዚህ ወይ ደግሞ የፈጠነውን አሻራ የሚነሳበት መንገድ ለያንዳንዳችን ወረቀት ስጡንና ወደ ሌላ ሀገር እንሸጋገር አለበለዚያ እዚህ ሀገራችን ላይ በእኛ በቀን 37 ብር ስለምትቀበሉብን መፍትሄ ስጡን ነው አሁን ፖሊስ ለጊዜው ትንሽ ራቅ ብሏል ምክንያቱም ፈሩ ልጆቹ በቃ ምንም ማታረጉልን ከሆነ እኛም እንነዳለን ብሎ እንትን አወጡ የጋዝ ሲሊንደር ጋዝ ሲሊንደር አወጡ ልጆቹ ሴቶቹ ህጻናቶቹም እዛ ውስጥ ናቸው ስለዚህ ፖሊሶቹ ይሄን ነገር በቃ ስላልተቀበሉ በቃ መኪናውን በሙሉ አንስተው ይዘው ሄደዋል ትንሽ ፖሊስ ነው ያለው እዚህ ጋር እኛም የሚሆነውን እየጠበቀን ነው እንግዲህ የሰጣቸው ጊዜ እስከ 12 ሰዓት ነው ለማወሰን አስባችሁ የምትሄዱ ከሆነ ወስኑ ማትሄዱም ከሆነ ወስኑ እኛ 6 o'clock እንመጣለን
ጣሊያን የሜዲትራኒያንን ባህር አቋርጠው የሚገቡ በሺዎች የሚቆጠሩ ስደተኞችን በተመለከተ ከአውሮፓው ህብረት እርዳታን ታገኝ ዘንድ ጥያቄዋን ስታቀርብ ብትቆይም የአውሮፓው ህብረት ምላሽ ግን ለጣሊያን መንግስት በቂ አልሆነም
ዘመናው በላይ ባለው መንገድ በየሱስ በባህሩ ካንተ ታውቃለህ ፍጥፎ ኖኩም በሎሲመ በተዋገር ተረሙ ዘመናው በላይ ባለው መንገድ በየሱስ በባህሩ ካንተ ታውቃለህ ፍጥፎ ኖኩም በሎሲመ በተዋገር ተረሙ ማን ወጥቶ ይርቃል ከናቱ ካገሩ ባይሞላ ለተንጅ ስደት መምረጡ ባይሆነ ለተንጅ ስደት መምረጡ
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። በዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ አነሳሽነት በተጀመረው የማንዴላ ዋሽንግተን መርሃ ግብር በዘንድሮ ዓመት እንዲሳተፉ ከተጋበዙ ወጣቶች መካከል አንድ ወጣት አነጋግረናል። ያነጋገረቻት ጽዮን ግርማ እንግዳውን በማስተዋወቅ ትጀምራለች።
አንድ እንግዳ እዚህ ዋሽንግተን ዲሲ ጋብዘናል። እንግዳችን ትግስት ዋልተ ንጉስ ትባላለች። ትግስት የምትታወቀው አሁን በምታዘጋጀው የእርቅ ማዕድ ፕሮግራም ነው። ይህንን የእርቅ ማዕድ ፕሮግራም ከመጀመራቸው በፊት በአዲስ አበባ ዩኒቨርሲቲ የስነ ልቦና ሳይንስ ተማሪ ናት። እንደዚሁም የእርቅ ማዕድ ፕሮግራም ተባባሪ መስራች ናት። 10 አመት ያህል አገልግላለች በዚህ የሬዲዮ ፕሮግራም ላይ። ይሄ የሬዲዮ ፕሮግራም ለማህበረሰቡ የስነ ልቦና አገልግሎት በሬዲዮ የሚሰጥ ነው። ከሬዲዮ ጀርባ ደግሞ ወጣቶቹ ሰብሰብ ብለው የስነ ልቦና ችግር ያለባቸውን ሰዎች የማማከር አገልግሎት ይሰጣሉ። ትግስት፣ እስቲ መጀመሪያ እንኳን ደህና መጣሽ። ለምንድን ነው ዋሽንግተን ዲሲ የመጣሽው? የመጣሽበትን እንግዲህ አውቃለሁኝ፣ ግን እስቲ በራስሽ አንደበት የመጣሽበትን ምክንያት ገለጭልን።
እሺ፣ አመሰግናለሁ ስለጋበዛችሁኝ እናንተንም። እዚህ የመጣሁበት የያንግ አፍሪካ ሊደርሺፕ ወይንም ወጣት የአፍሪካ መሪዎች ፕሮግራም አለ፣ በየአመቱ የሚዘጋጅ ማለት ነው። የቀድሞ ፕሬዚደንት የነበሩት እንግዲህ የኦባማ ኢኒሼቲቭ ነው፣ እሱን ተከትሎ ማለት ነው። ምንድነው አፍሪካ ውስጥ የሚኖሩ ወጣቶች ስራ የሚሰሩ ብቻ ሳይሆን በሚሰሩት ስራ ለማህበረሰባቸው አገልግሎት እየሰጡ ያሉና ሀገራቸው ላይ ተጽዕኖ እያሳደሩ ያሉ ወጣቶች እዚህ ሀገር መጥተው የአሜሪካንን ልምድ ወይንም አሜሪካን ያደገችበትን ሲስተም እንዲማሩ የተዘረጋ ፕሮግራም ነው። ፕሮግራሙ ቢዘረጋም ጽዮን ቀላል አልነበረም አመጣጡ። እንግዲህ እስከማቆ በጣም ብዙ ሺህ ሰው ነው አፍሪካ ሀገር ያመለከተው ማለት ነው። እና ውድድር ውስጥ መግባት አለብሽ። ውድድሩ አንድ ወር ሁለት ወር አይደለም።
በስራችሁ አስገብታችሁ ነው የምትወዳደሩት?
በስራችን በምንሰራው ስራ አስገብተን ነው የምንወዳደረው። ስራችን መስራታችን ብቻ ሳይሆን ስራችን ለውጥ አምጥቷል ወይ፣ የእውነት ሰው አገልግለነዋል ወይ፣ ሰው ተጠቅሟል ወይ የሚለው ይታያል። ና በጣም ረጅም ጊዜ የወሰደ ወራቶች፣ ምናልባት ከተሳሳትኩኝ 5 ወራቶች ያክል ይመስለኛል የወሰደ ነበረ ውድድሩ የነበረው። ያንን እድል አግኝቼ ነው የመጣሁት እዚህ።
ስለዚህ ያን እድል አግኝተሽበት የመጣሽው ፕሮግራም 10 አመት ቢሆነውም እስቲ ወደ ኋላ ተመልሰን እንዴት ነው የጀመራችሁት ያንን የሬዲዮ ፕሮግራም እና ማህበረሰቡን አገልግሎት መስጠት?
አዎ፣ ከ10 አመት በፊት እንዴት ጀመር ነው? የዩኒቨርሲቲ ተማሪዎች ነበርን። እንደው ምናልባት በፊት የሰራንባቸው ጊዜያቶችን ከደመርሹ 12 አመት አካባቢ ይመስለኛል። ሁለተኛ አመት ተማሪዎች ሆነን የዩኒቨርሲቲ ተማሪዎች ሆነን የነጻ አገልግሎት ክረምት ላይ ታውቂዋለሽ አንቺም፣ ተማሪዎች በነበርንበት ጊዜ ትምህርት ሲዘጋ የነጻ አገልግሎት አለ። በጣም ውስጣችን ፍቅሩም ስለነበረን ገና ሳንጨርስ ትምህርቱም የኔና የእርቅ ማዕድ ኮፋውንደር ወይንም አንደኛው መስራች እንዳልካቸው አሰፋ ይባላል፣ ብዙዎቻችን እናውቀዋለን ሬዲዮ ላይ እርቅ ማዕድ ላይ ያን ጊዜ እንሰራ ነበረ። የሆነ የማገልገሉ ነገር ነበረ፣ ደስ ይለን ነበረ። እና አንድ መዋለ ህጻናት ውስጥ ገባን አጋጣሚ ለመስራት እድሉን አግኝተን እና እዛ በምንሰራበት ጊዜ አንድ ህጻን ልጅ አለች እና ይቺ ልጅ ሁለት ታሪክ አላት። በብዙ ኢትዮጵያኖች ህጻናት ታሪክ ነው ብዬ አስባለሁ። ታሪኳ ምንድን ነው? የመጀመሪያው ታሪኳ በጣም ጎበዝ ተማሪ ነበረች፣ ሰዎች ሁሉ የሚወዷት ትምህርት ቤቱን ታስጠራለች ተብላ የታሰበች ልጅ ነበረች። ከሆነ ጊዜ በኋላ ግን ያ ነገሯ ጠፋ። ያ በጣም ቅልጥፍናዋ፣ ትምህርት ላይ የምትሳተፈው፣ ጥያቄ የምትመልሰው፣ ፈተና ጥሩ ውጤት የምታመጣው ነገር እየቀነሰ ወደ ታች እየወረደች መጣች እና ይሄ መውረዷ በጣም ብዙ ሰው አብሳጨው። ከቤተሰቦቿ ጀምሮ አስተማሪዎችም በጣም በቃ ያው መጀመሪያ ትመከሪያለሽ፣ ከምክሩ በኋላ ደግሞ ቅጣትም ሁሉ አለ፣ ቀበቶም ሁሉ አለ። ግን ያው ልጅቷ ብዙም የመስተካከል ነገር አልነበራትም እና እንግዲህ ያኔ ነው ተማሪዎችንን እስቲ አስጠኗቸው ተብለን ነው የገባ ነው። ስናያት እቺ ልጅ እኮ ምናልባት የሆነ ሌላ ችግር ሊኖር ይችላል ከትምህርቱ ጎን ለጎን ለምን አናውቀውም ለምን አናገኘውም የሚል ነገር ተነሳሳና ውስጣችን ስናይ አንድ ነገር አገኘን። ያው በእንግሊዘኛው ቃል ልጥረውና ወደ አማርኛ ላምጣው፣ ዶሜስቲክ አቢዩዝ ነው የሚባለው፣ ወይንም የቤት ውስጥ ጥቃት አለ።
ምን አይነት ጥቃት ነው?
አባቷ እናቷን ይመታት ነበረ። የመጠጥም ጉዳይ ነበር። የመጠጥ ሱስም ነበር ውስጥ ነበር። አባትየው አጠጥቶ ቤት ይመጣል። ሲመጣ ከእናቷ ጋር በጣም ከፍተኛ የሆነ ጭቅጭቅ ውስጥ ይገባሉ። እናት ትመታለች። እናት ስትመታ ይቺ ህጻን ልጅ ቆማ ነው የምትመለከተው፣ ሁሉንም ነገር ትመለከታለች። ከዛም በዘለለ በጣም የሚያስደነግጠው ነገር ግጭቱ እየባሰ ሲመጣ አባት እናትን ከቤት ያስወጣታል፣ ሌሊት ላይ ማለት ነው። እና ከቤት ወጥተው ውጭ ላይ ያደሩበት ጊዜ ነበር። አንድ ጊዜ ብቻ አይደለም፣ 2-3 ጊዜ ነበር ውጭ ላይ ያደሩት። በዛን ወቅት ምናልባት እንግዲህ ጎዳና ላይ በሚኖሩ ሰዎች እናቷ ጥቃት ሲደርስባት ይቺ ልጅ አይታለች። ስለዚህ ብዙ ነበረ ለካ አይምሮ ውስጥ የተሸከመችው ብዙ ነገር ነበረ።
ስንት አመት ልጅ ነበረች? ልጅ
ከ4 አመት አልፋለች፣ 5 አካባቢ። ይሄንን ነገር ስናየው በጣም ደነገጥን። በጣም የደነገጥኩበት ምክንያት በተለይ እኔ ምን ብዬ አስብ ነበረ፣ የኢትዮጵያ ህጻናቶች ደብተር፣ እርሳስ፣ እስክሪብቶ ካላቸው፣ ዩኒፎርም ካላቸው፣ የሚበሉት ካላቸው፣ የሚጠጡት ካላቸው ትምህርት ላይ የተሻለው ደረጃ ላይ መድረስ ይችላሉ፣ ጥሩ ዜጋ ሆነው መውጣት ይችላሉ ብዬ አምን ነበር ለረጅም ጊዜ። ግን የዚች ልጅ ታሪክ ግን አይናችንን ነው የገለጠው። ምንድን ነው ያየነው ነገር? ለካ ምንም ነገር ቢስተካከልልሽ ቤት ውስጥ የቤት ውስጥ ጥቃት ወይንም ደግሞ ይሄ ሳይኮሶሻል ማህበራዊና ስነ ልቦናዊ ችግር ቤት ውስጥ ካለ ወደ ኋላ ይጎትትሻል፣ ትምህርትሽንም ይሆናል አቅምሽንም ይሆናል ወደ ኋላ ይጎትትሻል። እና ይሄ ነገር ነው በቃ አይምሯችን ውስጥ የመጣው
ለልጅቷ በወቅቱ እርዳታ አረጋችሁላት ቀርባችሁ የተሻለ ነገር ከነበረችበት መውጣት የሚያስችል ወይስ ምን አደረጋችኋት? እንግዲህ ተማሪ ነን ብላችሁ
ተማሪ ነን እውነት ለመናገር ተማሪ ነበርን ልምዱም የለንም ገና ኮርሱም አላለቀም ኢቭን ፕራክቲካም እንኳን ወይንም ወጭ ወተን ከደንበኞች ጋር ከተለያዩ ሰዎች ጋር ምን ሰራበት እንኳን እድሉም አላገኘንም ነበር።
ስለዚህ እነዚህ ልጆች ታሪክ አገልግሎት እንድትሰጡ ገፋፋችሁ ማለት ነው?
አዎ ማለት መነጸራችንን ህይወትን በቃ በተለይ ስነ ልቦናን የምናይበት ወይንም አገልግሎትን የምናይበት መነጸራችንን ቀየረው ማለት ነው።
ከትግስት ዋልተ ንጉስ ጋር ብዙ ተጫውተናል። የወጣቶች ችግር አሁን ያለው ምን ይመስላል? ሰዎች ምን አይነት የስነ ልቦና ችግር ሲኖርባቸው ነው በአካባቢያቸው የተለየ ባህሪ የሚያሳዩት? ወጣቶች ይህንን ችግር እንዴት መፍታት ይችላሉ? ከመደፈር ጋር፣ ከጾታዊ ጥቃት ጋር የተያያዙ ወጣቶችስ ችግራቸውን እንዴት መፍታት ይችላሉ? ክፍል 2 በነገው ፕሮግራማችን ይዘን እንመለሳለን። እንዲሁም በተጨማሪ ከትግስት ጋር የቪዲዮ ውይይት ስላደረግን በድረገጻችን ላይ ተከታተሉት።
እየተከታተላችሁም ትገኙት ጋቢና ቪኦኤ ነው። እንግዲህ ባልደረባችን ሰለሞን አባተ ከሳን ፍራንሲስኮ ከሰኞለት ጀምሮ ዘገባዎችን ሲያደርሰን ቆይቷል። ትልቁ የቴክኖሎጂ ኩባንያ ሲልከን ቫሊ የሚገኘው ሳን ፍራንሲስኮ ነው። ሰለሞንም ይሄንን ኩባንያ የመጎብኘት እድሉን አግኝቷል። አላገኘም ዛሬ ይነግረናል። ሰለሞን እንደምን አልክ?
ደህና ይስጥልኝ መስናዎች እንደምንድን ነሽ?
ደህና ነኝ። እንዴት ነው ሳን ፍራንሲስኮ የተመቸህ ይመስላል?
ሳን ፍራንሲስኮ ጥሩ ነው። እንዳልሽው የቴክኖሎጂ ሀገር ነው። የስልጣኔ ዘመናዊነት ሀገር ነው። ቆንጆ ነው። ሳን ፍራንሲስኮ ታምራለች። አየሯ በጣም ጥሩ ነው። ዛሬ ቀዝቀዝ ይላል ትንሽ፣ ግን ቆንጆ ነው ሁሉም ነገር።
አዲስ ነገር ምን አለ? ምን ተመለከትክ? አዲስ ነገር ቴክኖሎጂን በተመለከተ ከወጣቶች ጋር በተያያዘ?
አሁን ትናንትና ወደ በዚህ በሲሊኮን ቫሊ አካባቢ ወደ ሳንታ ክላራ ሄጄ ነበረ። ሳንታ ክላራ ሃከር ዶጆ የሚባል አንድ ቦታ አለ። ቢሮ ነገር ነው። እዚህ እያንዳንዱ ሰው አንዳንድ ኩባንያ ነው ማለት ትችያለሽ። ድርጅት ማለት በጣም ትላልቅ ፎቆች፣ በጣም ትልልቅ የመስሪያ ቦታዎች አይደሉም። አንድ ሰው ብቻውን ኮምፒውተር ይዞ በጣም ብዙ ስራዎች ይሰራል። ከተለያዩ የዓለም ክፍሎች ጋር ባሉት የግንኙነት መረቦች እየተጠቀመ ነው እንቅስቃሴውን የሚያደርገው። ሌላው ክላውድ የሚባል የመረጃ ማስቀመጫ ሴቭ ማድረጊያ ስርዓት አለ። እንደ ከዚህ ቀደሙ ትልቅ ኮምፒውተሮች ወይም ደግሞ ፋይሎችሽን የምታስቀምጭበት እቃ አያስፈልግሽም። የሚሰሯቸውን ስራዎች ሁሉ ክላውድ ላይ ስለሚያስቀምጡ የሚፈልጉት አንዲት የሚቀመጡባት ወንበርና አንዲት ጠረጴዛ ወይም ደግሞ ኮምፒውተራቸውን የሚያስቀምጡባት ቦታ ብቻ ነች። እና እዚህ ሃከር ዶጆ ውስጥ ዶጆ በነገራችን ላይ ከጃፓንኛ የተወሰደ ቃል ነው። የአካል ብቃት እንቅስቃሴ ማድረጊያ ቦታ ነው፣ ጂም እንደምንለው ማለት ነው። እና እነዚህም ሰዎች ያንን የጭንቅላታቸውን እውቀት ሁሉ የሚያፈሱበት ግን ብዙ ሆነው ብዙ ድርጅት ሆነው የተለያዩ ሀሳቦችን ይዘው እያፈለቁ ስራ የሚሰሩበት ቦታ ነው። እና ወጣቶች ናቸው እዛ የሚሰሩት። ብዙዎቹ ደግሞ ስራዎቻቸውን ኩባንያዎቻቸውን እየጀመሩ ያሉ ወጣት ቴክኖሎጂስቶች ናቸው። እሱን ተመልክቼ ነበረ። አንዳንዶቹንም አነጋግሬ ነበረ። ከሩቅ ምስራቅ ብዙ አሉ። ከጃፓን የመጡ አዳዲስ ቴክኖሎጂስቶች አሉ። ከህንድ የመጡ አሉ። እንደዚሁም ደግሞ ከአፍሪካም አንዳንድ ሀገሮች የሚመጡ አሉ። የሚገርምሽ ግን ከአፍሪካ እዛ አካባቢ ሲሊኮን ቫሊ ውስጥ ብዙ ቴክኖሎጂስት አለመኖሩ ትንሽ የሚያሳዝን ነገር ሆኖ አግኝቼዋለሁኝ። ሌሎቹንም ቴክኖሎጂስቶች እንደዚህ የነበሩትን የቆዩትን አነጋግሬያቸዋለሁኝ። አሉ ኢትዮጵያውያን ጥሩ ጥሩ ቦታ ላይ የሚሰሩ አሉ። እንደ ጉግል አይነት ቦታ የሚሰሩ፣ እንደ አፕል ቦታ የሚሰሩ፣ ሊንክዲንን እየሰሩ ልጆች የኢትዮጵያ ቴክኖሎጂስቶች ናቸው።
አግኝታቸው ነበር?
የአፍሪካ ሰው
አላገኘሃቸውም? እነዚህን እንግዲህ ወደኛ ወደ ጋቢና ይዘሃቸው እንደምትመጣ ተስፋ እናደርጋለን ሰለሞን።
አዎ ነው ያገኘኋቸው ያነጋገርኳቸው አሉ። በድምጽም በምስልም የተነጋገርናቸው አሉ። ወደፊት እነሱንም አቀርባለሁ።
እሺ ሰለሞን በጣም ነው እናመሰግነው። እንግዲህ ነገ ደግሞ አዲስ ነገር ካለ እንዲሁ መልሰን እናመጣለን። እንግዲህ የዛሬው ፕሮግራም እሺ የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪዮ አማሪክ በትዊተርም እንዲሁ ካፒና ቪዮ ኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም አምሹ።